ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመላው ኢትዮጵያውያን እንኳን ለ2011 ዓ.ም ተምረት በሰላም በጤና ደርሳችሁ የምንላችሁ እኔ መስታወት አራጋውና
ጽዮን ግርማንን የዛሬውን ዝግጅታችንን እናስተዋውቃችሁ። ኢትዮጵያና ኤርትራ በጋራ አዲስ ዓመትን አከበሩ። ከ20 ዓመት በኋላ ድንበራቸውንም በይፋ ከፈቱ።
የኢትዮጵያና ኤርትራን ፍላጎትም ተሳክቶ ዛሬ ድንበር አካባቢ የነበረው ምሽግ አፍርሰን በጋራ ዳስተለን በጋራ አዲስ አመት ተቀብለናል። እንግዲህ አላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ይችላል። ዛሬ
ጠቅላይ ሚኒስትር ዶክተር አብይ አህመድ ከበዓሉ በኋላ የተናገሩትን መግለጫ ነበር ያሰማናችሁ። በሌላ ዘገባ ዛሬ የባህር ዳር ከተማ ወጣቶች ደጋፊ የሌላቸውን 90 የሚሆኑ አረጋውያንን ቅርጫ ስጋ በማደል አዲሱን አመት አክብረዋል።
ደግሞ አሁን ይሄ ቅዱስ ዮሐንስ ልንበላ ነው። ይሄ ሁላ ምንድነው? ረጃቱ ይበዛል። እናንተንም አውላ ያግባልን፣ እናንተንም ያሰንብትልን ያቆይልን።
በወጣችሁበት በገባችሁበት ትርጥሙን ይስጣችሁ።
አሜን።
የመስቀል ብርሃኑ ደግሞ ያድርሳችሁ።
አሜን። አቅም የሌላቸውን መርዳት፣ ወላጆቻቸው የሞቱባቸውን ሰዎች ማገዝ፣ እንደዚህ ይሄ በጣም ያስፈልጋል።
ከትላንት በስቲያ በካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን የአዲስ አመት በዓልና ትንሿ ኢትዮጵያ በሚል በከተማዋ አስተዳደር እውቅና የተሰጠበትን 17ኛ አመት አክብረው ትለዋል።
ዘንድሮ ለየት የሚያደርገው ኢትዮጵያ ህዝብ ከነበረበት ጭቆና ተላቆ በአዲስ መንፈስ በአዲስ ደስታ በጣም ልዩ በሆነ ፍቅር በነጻነት እያከበረ ስለሆነ በጣም ልዩ ነው። ለኛ
ኢትዮጵያን ቀን ለማክበር ነው እዚህ የተገኘው። በዚህም በጣም ደስተኛ ነኝ።
ህዝብን ማዕከል ያደረገ ትስስር በመፍጠር የሀገሪቱን የኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ አቀረቡ።
ብዙ ጊዜ ስንናገር ኢትዮጵያ ሞዛይክ ናት እንላለን። ሞዛይክ ማለት ብዙ ስልጥ ህዝብ ያለበት ማለት ነው። ይሄ እንቁ ነው። ለእኔ ጉራጌ፣ ወላይታ፣ አማራ፣ ትግሬ፣ ኦሮሞ፣ ሶማሌ ብርቅ ነው። ብርቅ ህዝብ ነው። ያነ ካፒታል ነው። በነገራችን ላይ
ከ30 አመት በላይ በዓለም ባንክ ውስጥ በማማከር ስራ የሰሩ የኢኮኖሚ ባለሙያው ዶክተር አክሎክ ቢራራ ናቸው። ዝርዝር ይኖረናል።
በሌላ ዘገባ ኬንያ በህገ ወጥ ሀገሯ የሚገቡ የውጭ ዜጎች ላይ እያደረገች ያለውን አሰሳ እንደምትቀጥል አስታውቃለች። ዝርዝር ዘገባውን ይዘን እንቀርባለን።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዜናዎቻችን በድጋሚ ተመልሰን መጥተናል። ከ20 አመታት በኋላ ኢትዮጵያና ኤርትራ ድንበራቸውን ዛሬ በጋራ ከፍተዋል። የኤርትራ የቃል አቀባይ አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ዛሬ እንዳሰፈሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ዛላምበሳ ድንበር ላይ በምትገኘው ደባይ ሲማ የተባለች ቦታ ላይ ተገኝተው በይፋ ድንበሩን ከፍተው ውለዋል። እንደዚሁም ደግሞ በኢትዮጵያና ኤርትራ ድንበር አካባቢ የሁለቱ ሀገራት ህዝቦች አዲስ አመትን በጋራ አክብረዋል። ለ20 አመታት ተለያይተው የነበሩ ቤተሰቦችም በዛሬው ዕለት መገናኘታቸው ታውቋል። በዓሉ በሺዎች የሚቆጠሩ የሁለቱ ሀገሮች ህዝቦችም እንደተገኙበት በስፍራው የሚገኘው ሪፖርተራችን አድርሶናል። ከዜናው በኋላ በሚኖርን ጊዜ ይዘን እንመለሳለን።
በሌላ ዜና የሄጉ የዓለም አቀፍ ወንጀል ፍርድ ቤት ICC የዩናይትድ ስቴትስ የጦር ሰራዊትና የስለላ አባላት አፍጋኒስታን ውስጥ የጦር ወንጀል ፈጽመዋል በተባለው ውንጀላ ዙሪያ ምርመራ ቢያካሄድ በምንም አይነት አንተባበረም ስትል ዩናይትድ ስቴትስ አስተውቃለች። የብሔራዊ ጸጥታ አማካሪ ጆን ቦልተን ዋሽንግተን ውስጥ ለወጋ አጥባቂው ፌደራሊስት ሶሳይቲ የተባለው ቡድን ጉባኤ ላይ ባደረጉት ንግግር ዓለም አቀፉ ፍርድ ቤት በአሜሪካውያንም ሆነ ፍርድ ቤቱን ያቋቋመውን ውል ፈጽሞ ያልፈረሙ ሌሎች ሀገሮች ህዝቦች ላይ የመዳኘት ምንም ስልጣን የለውም ብለዋል። ጆን ቦልተን በዚህ ንግግራቸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዋሽንግተን ውስጥ የሚገኘውን የፍልስጤም ነጻ አውጪ ድርጅት ጽፈት ቤት ሊዘጋው መሆኑን አስታውቀዋል። እርምጃው የሚወሰደው ፍልስጤማውያኑ እስራኤልን ዓለም አቀፍ ፍርድ ቤት ሊያቀርቧት በሚያደርጉት ጥረትና ከእስራኤል ጋር የሰላም ውል ለመድረስ በቀጣይ ለመደራደር ፈቃደኛ ባለመሆናቸው ነው ሲሉ ቦልተን አስረድተዋል። የዓለም አቀፍ ወንጀል ፍርድ ቤቱ ከስረ መሰረቱ ህገ ወጥ ነው ያሉት ጆን ቦልተን በዩናይትድ ስቴትስ ህገ መንግስታዊ መብት ላይ ጥቃት እየፈጸመ ነው በማለት ኮንነዋል።
ዩናይትድ ስቴትስ በከባድ ዝናብ የሚዘገዘግ ኃይለኛ ዝናብ ወይም ሃሪኬን ፍሎራንስ በሶስት ክፍለ ሀገራት ከባድ ጉዳት እንደሚያስከትል የአየር ተንባዮች ባለስልጣናት እያስጠነቀቁ ሲሆን ይጠቃሉ ከተባሉት አካባቢዎች ነዋሪዎችን በግዴታም እያስወጡ ናቸው። በብሔራዊ የከባድ ንፋሳማ ዝናብ ማዕከል መሰረት ፍሎረንስ ሃሙስ ሰሜን ካሮላይና ወይም ደቡብ ካሮላይናን ከሃሙስ እስከ አርብ ድረስ የዝናብ ናዳ ያወርድባቸዋል ይላል። እጅግ በጣም ከባደኛ እንደሚሆንም አስጠንቅቋል። ከካሮላይናዎቹ በሚዋሰኑት የደቡብ ቨርጂኒያ አካባቢዎችም ጭምር እንዲሁ ይደርሳል የተባለው ከባድ ዝናብ ዛሬ ማክሰኞ ወይም ሮብ ጀምሮ እየጠነከረ እንደሚሄድ ተተንብዮአል።
በመጨረሻም በቅርቡ ያረፉት የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን አስክሬን በመንግስታዊ የቀብር ስነ ስርዓት ወደሚያርፍበት ወደ ትውልድ ሀገራቸው ወደ ጋና ተወስዷል። የጋና ፕሬዝዳንት ናና አዶ ዳንኳ አኩፎ አዶ የሟቹን ባለቤት ኔኔ አናን ቤተሰባቸውን አክራ አውሮፕላን ማረፊያ ተገኝተው ተቀብለዋቸዋል። የቀብር ስነ ስርዓቱ የፊታችን ሐሙስ የሚከናወን ሲሆን ከዛሬ ጀምሮ ህዝቡ በአክራ ዓለም አቀፍ የጉባኤ ማዕከል እየተገኘ አክብሮቱን ይገልጻል። የኖቤል ተሸላሚው የመጀመሪያው አፍሪካዊ የመንግስታቱ ድርጅት ዋና ጸሐፊ በተወለዱ በ80 ዓመታቸው ስዊዘርላንድ በርን ከተማ ውስጥ ነው ያረፉት። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያ ዘገባችን ነው የምናልፈው። በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ ላይ የሁለቱ ሀገራት ማለትም የኢትዮጵያና የኤርትራ ህዝቦች አዲስ ዓመትን በጋራ አክብረዋል። ለ20 ዓመታት ተለያይተው የነበሩ ቤተሰቦችም በዛሬው ዕለት ተገናኝተዋል። በበዓሉ በሺዎች የሚቆጠሩ የሁለቱ ሀገራት ህዝቦች ተገኝተዋል። ባልደረባችን በዛ ተገኝቶ ነበር። ሙልጌታ አጽባሃ በመስመር ላይ ይገኛል። ሙልጌታ እንደምን አልክ? እንኳን አደረሰ።
እንኳን አብረው አደረሰን። መስታወትና ጽዮን ለሁላችሁም አድማጮች እንኳን አደረሳችሁ ለ2011።
እናመሰግናለን። እንግዲህ በቦታው ተገኝተህ ነበር። እንዴት ነበር በዓሉ? የበዓል አከባበሩ እንዲሁም የሁለቱ ሀገር ዜጎች ሲገናኙ የነበረው ስሜት ምን ይመስል ነበር? እስቲ አጠር አድርገህ ግለጽልን።
እሺ፣ አመሰግናለሁ። የዛሬው የ2011 የበዓል በዛላምበሳ ከተማ አዲስ ዓመት ሲከበር እንዳለፉት 20 ዓመታት አልነበረም። በዓሉ በተለይ ህዝቡ ባለፉት 20 ዓመታት ሲያደምጠው የነበረ የጥይት ድምፅ ነበረ። በዚህም ለብዙ ጊዜ በሰቆቃ እንዳሳለፈው ያነጋገርኳቸው ሰዎች ገልጸዋል። አሁን ግን በዛሬው ዕለት ሲያከብሩ አዲሱን ዓመት አዲስ ተስፋ በመያዝ መሆኑን ነው የገለጹልኝ። የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ፣ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ሌሎች ከፍተኛ ባለስልጣኖች በተገኙበት ነው በዛላምበሳ ከተማ በዓሉን በደማቅ ሁኔታ አዲሱን ዓመት የተቀበሉት። ከኤርትራ ወገንም አጥሩን አልፈው በዛላምበሳና ከአስራ ከሚገኝ ህዝብ እንዲሁም ከዚህ ከመቀለ ከአድግራት አካባቢም ሰዎች በተሳተፉበት አዲሱን ዓመት አክብረዋል። በበዓሉ ለመሳተፍ የመጡ የሁለቱ ሀገራት መሪዎች የኢትዮጵያና የኤርትራ ብሔራዊ መዝሙር ከተዘመረ በኋላ መልእክት ሲያስተላልፉ በመጡበት በሄሊኮፕተር ነው የተመለሱት። መሪዎቹ በኤርትራ ሰርሃ በምትባል መንደርም ተመሳሳይ የሆነ ሂደት ከኤርትራ ነዋሪዎች ጋር የበዓሉ ተሳታፊ እንደነበሩ ያገኘሁትም መረጃ ያመለክታል። ቀደም እናንተን ስታነሱት በተለይ ለሀያ አመታት የተለያዩ እነዚህ ሰዎች ሲገናኙ ስሜቱ በጣም በደስታም ሲረብሹም ነበር። ግማሾቹ ሲያለቅሱ፣ ግማሾቹ እልልታ ሲያገልጡት ነበረ። በዛ በመሀል ላይ አካባቢውን ተጨናንቆ ነበር። ቤተሰቡን ፍለጋ፣ ወንድም ፍለጋ፣ አያትን ፍለጋ ብዙ ሰው ሲጨናነቅ እንደነበረ ተመልክቻለሁ። በዚህ መሰረት ህዝቡን ደግሞ ፍላጎቱ የሰላም እንደነበረ ያነጋገርኳቸው ገልጿል። ለ24 አመታት ከወላጆቿ ተለያይታ የነበረች ፊዮሪ ፍቃዱ የተባለች ከሰንሀፈ ኤርትራ የመጣች ወጣት ስትናገር ከአሁን በፊት ወደ ኢትዮጵያ ለመምጣት ብዙ ኪሎ ሜትሮች ተጉዛ በተለይ ወላጆቿን ለማግኘት አሁን አውሮፕላን ከተፈቀደ በኋላ ወደ አዲስ አበባ ሄዳ ተመልሳ ወደ መቀለ ወደ ዛላምበሳ ሄዳ ነበር። በዛሬው ዕለት ግን ከሰንሀፈ ወደ ዛላምበሳ ለመምጣት በእግሯ ብቻ መምጣቷ ይህንን ቅርብ እያለ ደግሞ ሰላም ዋናውን መሆኑን ነው የገለጹልኝ። ሌሎች ሰዎች በዚህ መልክ ሲገልጹት ነበር። አንድ ወጣት የኤርትራዊ ወጣት ወታደር ያገኘሁት ደግሞ ቤተሰብን ሊጠይቅ በዛላምበሳ ከተማ አረቂ ይዞ ቤተሰብን ጥየቃ ሲሄድ አግኝቼዋለሁ። ሰላም ስለሆነ ቤተሰቦቻችንን ለመጠየቅ ነው የመጣሁት ሲል ገልጾልናል። በጠቅላላ ደስ የሚልና ተስፋ የሚሰጥ የሰላም ቀን ነበረ አዲሱን አመት 2011 የተቀበልነው።
እሺ፣ እንግዲህ ቀጣዩ
አንድ ጥያቄ። ሙልጌታ፣ በጣም እናመሰግናለን። ጥሩ አድርገህ ነው ስዕላዊ መግለጫ የሰጠህን። አንተም አንስተኸዋል ወታደሮቹን በተመለከተ የኢትዮጵያና የኤርትራ ወታደሮች ከነ ዩኒፎርማቸው አንድ ላይ ሆነው የሚታዩ ፎቶግራፎች በማህበራዊ ሚዲያ ተሰራጭተው ነበረ። በተለየ ለነሱ የተዘጋጀ ፕሮግራም ነበረ። እንዴት ነበረ ሁለቱ ወታደሮች እንዲገናኙ የተደረገው?
ትናንትናም በዜና ወጃችን ገልጸነው ነበር። የኤርትራና የኢትዮጵያ ወታደሮች በዓሉን ለማክበር ሲባል ሁለቱም ተገናኝተው ነበር። የተገናኘበትም የፈንጅ ጠረጋ ለማካሄድና ፕሮግራሙ ውጤታማ ለመሄድም ሆኖም ቢሄድ ደግሞ አብረው የተሳተፉበት ሁኔታ ነበር። በተመሳሳይ በዛሬው ዕለት ሁለቱም የኢትዮጵያና የኤርትራ ወታደሮች አብረው ሲጨፍሩ፣ ከህዝቡ ጋር ሲጫወቱ፣ አዲሱ አመት ሲያከብሩ ነበር። እኔም ባይኔ አይቻለሁ። ፎቶ አንስተን ለማህበራዊ ሚዲያ ለኛም ለቪኦኤ የምንጠቀምበት ያነሳንበት ቪዲዮዎችም አሉ። እውነትም ደስ የሚል ነበር። ለብቻቸው የተዘጋጀ አልነበረም። ትናንትና ብቻ በዓሉን ለማድመቅ ተብሎ ብቻቸውን ያዘጋጁት ወይም ደግሞ ለዝግጅቱ ማድመቂያ ሲባል ሲሰሩ እንደነበር እንጂ ለብቻቸው የተዘጋጀ መርሃ ግብር አልነበረም።
እሺ፣ እንግዲህ ቀጣዩ ምንድን ነው የሚሆነው ተብሏል። እንደው አንተ ከሰማህ በኋላ ከዚህ በኋላ ሰላሙ ሰፍኗል፣ በዓልም አብረው አክብረዋል፣ ቀጣዩ ምንድን ነው ይሆናል ብለው የሁለቱም ሀገራት መሪዎች እንደው በንግግራቸው ያካተቱት?
ቀድም ሳውራው እንደነበረ መሪዎቹ ወደ መድረኩ ሲመጡ የኢትዮጵያና የኤርትራ ብሔራዊ መዝሙር ከተዘመረ በኋላ መልእክት ሊያስተላልፉ ጠብቀን ነበር። እኛ እንደ ጋዜጠኞች ሌሎቹን ጠብቀው ነበር፣ ግን ሊያስተላልፉ አልቻሉም። ምክንያቱም አላወቅንም፣ መልእክትም አላስተላልፉም። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ግን መልእክት አስተላልፈው ነበር። እሳቸው የአዲሱን ዓመት እንኳን አደረሳችሁ መልእክት አስተላልፏል። ጦርነትም ጉዳት እንጂ መልካም ነገር እንደሌለውም ገልጿል። እዛው ያለው ለቀጣይ ተስፋ የሚሰጥ ነገር ያየሁት የኤርትራ መኪኖች እስከ አድግራት አካባቢ ታርጋ ያላቸው የኤርትራ መኪኖች አይቼ ነበር። ይህን የትራንስፖርት ሁኔታውም ተስፋ የሚሰጥ መሆኑን ያሳያል። ወደ ኤርትራ ሰርሃ የሚባል አካባቢም ተጉዤ ነበር። ከዛላምበሳ 1.5 ኪሎ ሜትር ርቃ የምትገኝ ነች። እዛ አካባቢ ደግሞ የኢትዮጵያ ታርጋ ያላቸው መኪኖች ወደ ሰንሀፈ መስመር ወደ ሀድ ቀይሕ የሚባል አካባቢም ወደዛ መስመር ሲሄዱ አይቻለሁ። በዚህ ደግሞ የትራንስፖርት መስመሩ ለንግድ እንቅስቃሴ፣ ለማህበራዊ እንቅስቃሴ ተስፋ የሚሰጥ ነው። ቅድም እንደገለጽነው የወታደሩ እርስ በርስ መገናኘት ደግሞ ለቀጣይ የህዝቡና የወታደራዊ እንቅስቃሴውን ሰላም የሚያመጣ ስለሆነ በእነዚህ ነገሮች ባየናቸው ነገሮች ተስፋ ይሰጣሉ ብለን መግለጽ እንችላለን እንጂ መሪዎቹ ግን የሰጡት መግለጫ አልነበረም።
እሺ ሙልጌታ፣ እንግዲህ በጣም ነው የምናመሰግነው ለሰጠህን ማብራሪያ። እንግዲህ በሚቀጥለው ተከታይ ዘገባዎች ሌሎችም መረጃዎችን ይዘህልን ትመጣለህ። መልካም ቀን፣ መልካም በዓል ሙልጌታ።
አመሰግናለሁ። መልካም በዓል።
ሙልጌታ ለዘገባው እናመሰግናለን። አድማጮች፣ ሙልጌታ እንደጠቀሰው ፎቶዎቹንና ቪዲዮዎቹን ከዌብሳይታችንና ከፌስቡካችን ላይ ማየት ትችላላችሁ። ወደ ተከታዩ ዘገባችን እናልፋለን። ዛሬ የባህር ዳር ከተማ ወጣቶች ደጋፊ የሌላቸውን ወደ 90 የሚጠጉ አረጋውያንን ቅርጫ ስጋ በማደል በዓሉን አብረዋቸው አሳልፈዋል። አስቴር ምስጋናው ዝርዝሩን ይዛለች።
ወይዘሮ ቴነት መኮንን በ80ዎቹ እድሜ ክልል ውስጥ ያሉ አዛውንት ናቸው። 7 ልጆች ወልደው 7ቱ ሞተውባቸዋል። ከልጆቻቸው ሞት በኋላ በዓልን እንደ በዓል አሳልፈው ታያውቁም ነበር። ከቅርብ ጊዜ ወዲህ ግን የባህር ዳር ከተማ ወጣቶችና ተወላጆች በሚያደርጉት ድጋፍ በዓልን ያለ መከፋት እንደሚያሳልፉ ይናገራሉ።
የልደት እንበላለን። የልደት አሁን ከትን የተንሳይን በላነ ደሞ አሁን ይሄ ቅዱስ ዮሐንስ ልንበላ ነው። ይህ ሁላ ምንድን ነው? ረዳቱ ይበዛል። እናንተንም አውሎ ያግባልን፣ እናንተንም ያሰንብትልን፣ ያቆይልን። ሲያርዱ ስጋ ሀብታሙ ሲያመጡ እንዲህ አርገው ሲበሉ የነበረው እኛ ከቸም ዘልዝለን ሰቀል ሲሰሩ ሰራል፣ ሲጋግሩ ጋገር። ምንድን ነው ይሄ? በሀገር ላይ ነው፣ በወጣቱ ላይ ነው።
ሙያታሌ ማንሴት ናቸው። በሚኖሩበት ደሳሳ ጎጆ ውስጥ ብቻቸውን ዘግተው ተቀምጠው አገኘ ናቸው። በአውደ አመቱ
ይኸው ለበዓል ቅርጫ ስጋ አዘጋጅተን ነበር። እቺን ቅርጫ ስጋ አምጥተን ልወታል። እንኳን አደረሰዎት ብለን
አደረሰን። እናታለን እርጥብ ሁኑ።
አሜን።
በወጣችሁበት በገባችሁበት እርጥቡን ይስጣችሁ።
አሜን።
የመስቀል ብርሃኑ ደግሞ ያድርሳችሁ።
አሜን።
ለዚሁ ፕሮግራም ብሎ ከአሜሪካን ሀገር ሲያትል ድረስ የመጣው ወጣት ተፈሪ መኮንን እርዳታ በገንዘብም በአልባሳትም መስጠት ይቻል ነበር፣ ግን እርድ ፈጽሞ አንድ ላይ አረጋውያንን እንዲበሉ ማድረግ ለማህበራዊ መስተጋብር መጎልበት መልካም ስለሆነ ነው ይላል።
እንግዲህ በባህላችን አዲስ አመት ሲመጣ ወይም ደግሞ እንደዚህ ፋሲካ ሲመጣ ወላጆች ሚስ የሚያደርጉት ትልቁትን ከባህላችንም አንዱ የቅርጫ የበግ እነዚህ የማህበራዊ እንትኖች ናቸው እና ይህ ደግሞ አንዱ የአብሮነታችን መግለጫ ነው እና ያንን ለማስታወስ ነው፣ ከእነሱ ጋር ባህሉን ለማሳለፍ።
መልካምነት ለራስ ነው አዝሮ ይከፍላል እና የሚሉት የከተማዋ ነዋሪ አቶ ተፈራ አባተ ወጣቶቹ የሚያደርጉት በጎ አድራጎት ባህል ሆኖ ቢቀጥል ምኞታቸው እንደሆነ ይናገራሉ።
መጎልበት መዳበር ያለበት ስራ ነው ይሄ። አቅም የሌላቸውን መርዳት፣ ወላጆቻቸው የሞቱባቸውን ሰዎች ማገዝ፣ እንደዚህ ይሄ በጣም ያስፈልጋል።
በባህር ዳር ከተማና በውጭ ሀገር የሚኖሩ የከተማዋ ተወላጅ ወጣቶች ከአራት አመት በፊት ነበር ቁጥራቸው 90 ለሚሆኑ አረጋውያን ስራቸውን የጀመሩት። ከዚህ በተጨማሪ በየወሩ 400 ብር ድጋፍ እንደሚያደርጉላቸው ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን ስናልፍ በዩናይትድ ስቴትስ ግዙፍ የሽብር ጥቃት የተፈጸመበት 17ኛ ዓመት ዛሬ እየታሰበ ነው። ሰለሞን አባተ ተከታዩን ዘገባ ይዟል።
መስከረም አንድ አሜሪካውያን በትካዜ የሚያስታውሱት በሐዘን ስሜት የሚያሳልፉት ቀን ነው። መስከረም 1 1994 ዓመተ ምህረት ልክ የዛሬ 17 ዓመት የአልቃይዳ ሽብርተኞች ኒውዮርክ፣ ቨርጂኒያ እና ፔንሲልቬኒያ ላይ ባደረሱት ጥቃት ወደ 3000 የሚጠጋ ቁጥር ያለው ሰው አልቋል። ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ማይክ ፔንስ በተለያዩ ስፍራዎች እየተከናወኑ ባሉ የዝክር ሥርዓቶች ላይ እየተገኙ ናቸው። ፕሬዚደንቱ ሻንክስቪል ፔንሲልቬኒያ በሚገኘው የመታሰቢያ አውድ ላይ ተገኝተዋል። ሻንክስቪል በበረራ ቁጥር 93 ተመዝግቦ የነበረው የዩናይትድ አየር መንገድ አይሮፕላን ውስጥ የነበሩ 40 ተሳፋሪዎች ከጠላፊ ሽብርተኞች ጋር ተናንቀው ከተቆጣጠሩት በኋላ የተከሰከሰባት ስፍራ ነች። ሰይጣናዊ አድራጎቶች ሲሉ ፕሬዚደንቱ የጠሯቸው ጥቃቶች የአሜሪካን መንፈስ ወይም ለነጻነት ያላቸውን ቁርጠኝነት አልሰበሩትም ብለዋል። እስከ ዛሬ በዘለቀው ልማድ መሰረትም ፕሬዚደንት ትራምፕ መስከረም 1ን ወይም ሴፕቴምበር 11ን የሀገር ፍቅር ቀን ሲሉ አውጀዋል። ዛሬ እዚህ የተሰበሰብነው አሜሪካ አንድ ሆና ከቆመች በምድር ላይ ሊከፋፍላት የሚችል አንዳች ኃይል እንደሌለ የሚያስገነዝበንን ጊዜ የማይሽረውን እውነታ ለማስታወስ ነው ብለዋል ፕሬዚደንት ትራምፕ በሻንክስቪሉ ስነ ስርዓት ላይ። እሴቶቻችን ጽኑ ናቸው። ህዝባችን ተጠናክሮ ይከተላል። ሀገራችን ብርቱ ነች። የምንወዳቸው ወገኖቻችን ትዝታ ከቶ አይደበዝዝም ብለዋል ፕሬዝዳንቱ።
This field is now a monument to American defiance.
ይህ ሜዳ የሻንክስቪሉ ማለታቸው ነው ዛሬ የተገኙበት የመታሰቢያ ስነ ስርዓት የተካሄደበት የአሜሪካን ጽናት የምናስታውስበት ነው መታሰቢያዋ ነው። ይህ መታሰቢያ ለአምባገነናዊነት እንደማንም በረከክ አሜሪካ ለዓለም የምታስገነዝብበት ስፍራ ነው ብለዋል ፕሬዝዳንት ትራምፕ። በዚያው ዕለት በበረራ ቁጥር 77 ይበር የነበረ አሜሪካን አየር መንገድ አይሮፕላን በዋሽንግተን ሰዓት ከረፋዱ 3 ሰዓት ከ37 ደቂቃ ላይ የዩናይትድ ስቴትስን የመከላከያ መስሪያ ቤት ህንጻ ፔንታገንን መታ። በአይሮፕላኑ ላይ የነበሩ ሁሉም ተሳፋሪዎች አለቁ። ፔንታገን ውስጥ ስራ ላይ የነበሩ 125 ሰዎች ተገደሉ። የፔንታገን መታሰቢያ ድርጅት ፕሬዝዳንት ጄምስ ሌቻክ ከባልደረባዬ ካርላ ባብ ጋር ሲጨዋወቱ ያንን በራሳቸው ህይወት ውስጥ መቼም የማይሽር ያሉትን ጠባሳ ያኖረባቸውን ዕለት አስታውሰዋል።
My brother Dave, my younger brother, was killed in the Pentagon on 9/11.
ታናሽ ወንድሜ ዴቭ በዚያ የመስከረም አንድ ጥቃት ተገድሎብኛል። የዋሽንግተን ዲሲ የግድያ መከላከል ፖሊስ ባልደረባ የነበረ የእህቴ ባል አሉ ጄምስ ላይቻክ። ወደ ህንጻው ዘልቆ ገብቶ ነበርና በዚያ የቀረ ማንም ሰው ስላልነበረ ከአምስት ሰዓታት በኋላ የወጣ ሰው ካልነበረ እጅግ ለከፋው አጋጣሚ እንድንዘጋጅ ነገረን። ጄምስ ሌቻክ አሁን እየመሩ ያሉትን ድርጅት ያቋቋሙት ለወንድማቸው መታሰቢያ መሆኑን ተናግረዋል። የሞቱትን መቼም አንረሳቸውም። በዚያች ዕለት ምን እንደተፈጠረ ሌሎችም ዘወትር እንዲያስታውሱ እንሰራለን ብለዋል። ፔንታገን ውስጥ የተሰራውን መታሰቢያ ለቻክ እያዘዋወሩ ለካርላ አሳይተዋታል። ከዋሽንግተን ዲሲ ወጣ ብሎ በሚገኘው ፔንታገን ዛሬ በተካሄደው የመታሰቢያ ስነ ስርዓት ላይ ምክትል ፕሬዝዳንት ማይክ ፔንስ እና የመከላከያ ሚኒስትሩ ጂም ማቲስ ተገኝተዋል። እንዲሁም ኒውዮርክ ላይ ግራውንድ ዜሮ እየተባለ በሚጠራው ሁለቱ ምንታ ህንጻዎች ቆመውበት በነበረ ህንጻ ላይ እንደዚሁ የሐዘን እና የትካዜ ስነ ስርዓት ተካሂዷል። በዚያ የሞቱ ሰዎች ስም ዝርዝር በትካዜ መንፈስ ተነቧል።
ሰለሞን አባተን እናመሰግናለን ለዘገባው። ወደ ተከታዩ ዘገባችን እናልፋለን። በካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የኢትዮጵያውያንን አዲስ ዓመት በዓል ትንሿ ኢትዮጵያ በሚል በከተማው አስተዳደር እውቅና የተሰጠበትን 17ኛ ዓመት ደርበው አክብረውት ውለዋል። ዳንኤል አርጋው በቦታው ተገኝቶ ነበረ፣ ተከታዩን ዘገባ አድርሶናል።
ክረምት አልፎ መስከረም ሲጠባ ወዳጅ ከወዳጁ ዘመድ ከዘመዱ መገናኘቱና እንኳን አደረሰ እንኳን አደረሰሽ መባባሉ ከጥንት ጀምሮ የኖረ ኢትዮጵያዊ ይትባል ነው። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የሀገር ርቀትና ድንበር ሳያግዳቸው አውዳመትን ሰብሰብ ብለው በጋራ ያከብራሉ። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማም በትላንትናው ዕለት የኢትዮጵያን የ2011 አዲስ ዓመትንና ትንሿ ኢትዮጵያ ተብሎ በከተማው አስተዳደር እውቅና የተሰጠበትን የ17ኛው ዓመት በታላቅ ድምቀት አክብረው ውለዋል። አዲስ ራዕይ፣ አዲስ ተስፋ ሰንቀው በጋለ ሀገራዊ ስሜትና ባህል አሸብርቀው አዲስ ዓመትን በድምቀት ተቀብለዋል። ከበዓሉ ድምተኞች ጋርም ከፊል ቆይታ አድርጌ ነበር።
በመጀመሪያ ደረጃ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እዚህ ሊትል ኢትዮጵያ ነው ያገኘዋችሁ። በዓልን አዲስ ዓመትን እያከበራችሁ ነው። ከሰማችሁ ጀምራለሁ ማለበል
መኮንን መከለ ባለ።
እሺ መኮንን፣ አዲስ ዓመት እንዴት እያከበርክ ነው? ከዘንድሮ ለየት የሚለውስ ምንድነው?
አዲስ ዓመት በጣም ልዩ ነው። ዘንድሮ ለየት የሚያደርገው ኢትዮጵያ ህዝብ ከነበረበት ቆና ተላቆ በአዲስ መንፈስ በአዲስ ደስታ በጣም ልዩ በሆነ ፍቅር በነጻነት እያከበረ ስለሆነ በጣም 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 ልዩ ነው ለኛ እና እንዲህ አይነት በዓል ማክበር ለኛ በጣም በጣም ልዩ ነው። ሳምንት ነው
ማለበል። ስምህን? ዳንኤል አለ ይገርም ይባላል። እሺ ዳንኤል፣ አሁን ያገኘው ሊትል ኢትዮጵያ አዲስ ዓመትን እያከበርክ ነው። በዓሉ እንዴት እያከበራችሁ?
በዓሉ እንግዲህ ለኔ ያው የመጀመሪያ ዓመቴ ነውና በጣም ደስ በሚል ሁኔታ ነው።
ባጠቃላይ ደስተኛ ነኝ። ወረጂ ባለው ሂደት በአገራችንም ባለው ሂደት እና በዚህም አሁን ባለንበት ሊትል ኢትዮጵያ ላይ አንድ ላይ ደስታ ድርብ ተሆኖ ነው እያከበርን ያለ ነው። አለቆቻችን በለያው በዛ ላይ በሰላም አገራቸው ገብተው በማየት የራሱ ለኔ ትልቅ ደስታ ነው። በቃ ምፈልገው ነገር ይሄን ነበርና አግኝቻለሁ። ደስ ብሎኛል። ደስ ይበላቸው ኢትዮጵያ፣ መላው ኢትዮጵያ ደስ ይበለው። ደስ ይበላቸው።
ማለት በለኝ ነው ማለት።
ስሜ ቤዛ ሸፉ ይባላል። ዛሬ ለሰለ ኢትዮጵያ የኢትዮጵያን ቀን ለማክበር ነው እዚህ የተገኘው። በዚህም በጣም ደስተኛ ነኝ። እሱም ለምን ብትለኝ ያለፈው 27 አመት የነበረብን ልዩነታችንን ትተን በአንድነት በፍቅር ሁሉም ኢትዮጵያ ሁሉም ብሔር ብሔረሰብ ተሰብስቦ በአንድነት ሲጫወት ሲጨፍር እንደቀው ያታይ ያለበት ነው። በጣም ደስ ብሎኛል። ኢትዮጵያም ደግሞ አዲስ ዘመን ከአዲስ መንፈስ ጋር በመሆኑ እኔ በጣም ደስተኛ ነኝ። ለመላው ኢትዮጵያ ህዝብ እንኳን አደረሳችሁ ለአዲስ አመት። ለመላው ቤተሰቦቼ፣ ለወዳጆቼም እንኳን አደረሳችሁ ላለው ኢትዮጵያ ሁላችንም አንድ ነን። ኢትዮጵያ ለዘላለም ትኑር።
ሁላችሁንም እጅግ አድርጌ አመሰግናለሁ። መልካም አዲስ አመት።
መልካም አዲስ አመት። እኛም እናመሰግናለን።
ዳንኤልን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። ኬንያ በህገ ወጥ ሀገሯ የሚገቡ የውጭ ሀገር ዜጎች ላይ ያደረገች ያለውን አሰሳ እንደምትቀጥል አስታወቀች። የኬንያ ሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ ማፒያንጊ በኬንያ ያሉ ማንኛውም የውጭ ሀገር ዜጋ ተገቢ የመኖሪያ ፈቃድ ከሌላቸው ወደ ሀገራቸው እንዲመለሱ እንደሚደረግ ገልጸዋል። ገልሞ ዳዊት ተጨማሪ ይዟል።
የኬንያ ኢሚግሬሽን አሃዝ እንደሚያሳየው በኬንያ ከመቶ ሺህ በላይ የውጭ ዜጎች ይኖራሉ። ከነዚህ ግን ህጋዊ የመኖሪያና የስራ ፍቃድ ያላቸው 34000 ብቻ ናቸው። ይህን ተከትሎ የሀገሪቱ መንግስት ካለፈው ግንቦት ወር አንስተው የውጭ ዜጎች የስራ ፍቃድ ፍተሻ የጀመረ ሲሆን በኬንያ ከሚኖሩ 34000 የውጭ ዜጎች 18000 የሚሆኑት የመኖሪያና የስራ ፍቃዳቸውን አስፈትሸዋል። የኬንያ ሀገር ውስጥ ጉዳይ ከሀገሩ ፖሊስ ጋር በህገወጥ በሀገሩ የሚኖሩ የውጭ ዜጎችን በቁጥጥር ስር ማዋል ላይ ይገኛል። ባለፈው ሰኔ አጋማሽ በህገወጥ በኬንያ ንግድ ስራ ላይ ተሰማርተው የነበሩ 41 የውጭ ዜጎች ወደ ሀገራቸው እንዲመለሱ የተደረገ ሲሆን አሁንም ባለፈው ነሐሴ ወር መጨረሻ 29 የውጭ ዜጎች ተይዘው ከኬንያ ተባረዋል። ስለ ውጭ ዜጎች የስራ ፍቃድ ፍተሻ ትላንት መግለጫ የሰጡት የኬንያ ሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ መቲያንጊ ኬንያ በህገወጥ በሀገሯ የሚኖሩትን የውጭ ዜጎች ላይ የምታደርገውን ዘመቻ እንደምትቀጥል ተናግረዋል።
We go to Meru and find people from certain countries in the Middle East and
አሁን ኬንያ ሜሩ የሚባል ቦታ ብትሄድ ከመካከለኛው ምስራቅ የመጡ ብዙ ሰዎችን ታገኛለህ። ስትጠይቃቸው በንግድ ስራ ላይ ተሰማርተው እንዳሉ ነው የሚነግሩህ። የስራ ፍቃድ እንዳላቸው ስትጠይቃቸው ደግሞ ምንም የላቸውም። እንዴት ነው አንድ ሰው በሌላ ሀገር ውስጥ ያለ ምንም ፍቃድ የሚሰራው የሚኖረው? ስለዚህ የውጭ ዜጎች ፍቃድ እንዳላቸው መፈተሻችንን ግልጽ ማድረግ ፈልጋለሁ። ይሄ እየወሰድን ያለነው እርምጃ የሚቀጥል ነው የሚሆነው። ወደ ኋላ የምንለው ምንም ነገር የለም። ይህንንም በኢሚግሬሽን የስራ ኃላፊዎች በኩል ግልጽ አድርገናል።
የስራ ፍቃድ ፍተሻውን ተከትሎ የኬንያ ኢሚግሬሽን እንዳሳወቀው ካሁን በኋላ ወደ ኬንያ ለስራ ጉዳይ የሚመጡ ማናቸውም የውጭ ዜጎች የስራ ፍቃዳቸውን እንዲሁም ቪዛቸውን በአገራቸው ነው እንዲከታተሉ ውሳኔ አስተላልፈዋል። ከኬንያ ሀገር ውስጥ ጉዳይ ቢሮ የተገኘ መረጃ እንደሚያሳየው በቅርቡ ከኬንያ የተባረሩ የውጭ ዜጎች የመካከለኛው ምስራቅና የሩቅ ምስራቅ እስያ ሀገሮች ዜጎች ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ፕሮግራማችንን ስናስተዋውቅ የሀገሪቱን ኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ እንዳቀረቡ አስተዋውቀን ነበረ። በነገው ክፍል የፕሮግራማችን ይዘን እንመለሳለን። በጊዜ ጥረት ምክንያት ነው ዛሬ ያላቀረብንላችሁ። ሙዚቃን ጋብዛችሁ
ሲመጣ በጣም በሩባንጆ በቀደማ ቁጣኝ በጉየ ዶሮ የሳናት ወህየ ከደደም ከተዋጀም በዘራሩ ተራምሶ በደስታ በራውዳም ሲመጣ።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
አዎ፣ የጀመርነው የአዲስ አመት የበዓል ዜማ ከዛሬው ፕሮግራማችን ጋር የተያያዘ ነው። መልካም አዲስ አመት እያልን እንሰናበታችኋለን።
መልካም ምሽት።
Radio Sagale Americati.